ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 30 2014 ዓ ም ምሽት ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮች። ዛሬ ምሽት በዚህ ሳምንት የዋለውን የፕሬስ ነጻነት ቀንን ምክንያት በማድረግ የተቀናበረ መሰናዶ ይዘናል።
ለሲፒጄ ትልቁና አሳሳቢ የሆነው ነገር ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትዕዛዝ የሚታሰሩ መሆናቸው ነው።
መንግስት እየወሰደ ያለው እርምጃ እያደረገ ያለው ትክክለኛ ህጋዊ ነገር ነው ወይ? የሚዲያውን እድገት የሚረዳ ነው ወይ? ወይስ የሚያቀጭዝ ነው ወይ? ብሎ ማየት ተገቢ ነው፣ ትክክል ነው።
ቀደም ብለው የሰማችኋቸው የሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታልን ሲሆን ተከትለው የሰማችኋቸው ደግሞ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነን ነው። ከዜና ቀጥሎ ሙሉ ዝግጅቱ ይቀርባል። እነዚህን ይዘን ከእናንተ ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። ፕሮግራማችንን ከዌብሳይታችን amharic.voanews.com ላይም ልታደምጡ ትችላላችሁ። የማስተናግዳችሁ ቆንጂት ታዬ ነኝ። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በካሜሩን ዓለም አቀፍ የቀይ መስቀል ቀን የሰራተኞች ደህንነትን በማሰብ ተከበረ። በዛሬው ዕለት ታስቦ የዋለውን ዓለም አቀፉን የቀይ መስቀልን ቀን በካሜሩን በመቶዎች የሚቆጠሩ የተቋሙ ሰራተኞች በማዕከላዊ አፍሪካ ያሉ ማህበረሰቦች ጥበቃ እንዲደረግላቸው በመጠየቅ ተንቀሳቅሰዋል። ምንም እንኳን እስካሁን ድረስ የተመዘገበ ሞት ባይኖርም የዓለም አቀፉ የቀይ መስቀል ሰራተኞች ለቦኮ ሐራም የሽብር ጥቃት እንዲሁም ድብደባ የተጋለጡ መሆናቸውን የረድኤት ሰራተኞች ይናገራሉ። የካሜሩን መንግስት በማዕከላዊ አፍሪካ ግዛት ውስጥ የቀይ መስቀል ሰራተኞች ከፍተኛ ሚና አላቸው ያለ ሲሆን በአካባቢው በተገንጣዮች ሳቢያ በተፈጠረ ቀውስ በሽሽት ላይ የሚገኙ 750 ሺህ ሰዎች በቀይ መስቀል ድጋፍ ማግኘታቸው ታውቋል። የዓለም አቀፉ የቀይ መስቀል ሰራተኞች በናይጄሪያ፣ ቻድና ካሜሩን በቦኮ ሐራም ሽብር ከቀያቸው ተፈናቅለው በሽሽት ላይ ያሉ 3 ሚሊዮን ሰዎችንም አግዘዋል። ሶሪያ በዩክሬን ጦርነት ምክንያት የእርዳታ እጥረት ተጋረጠባት። ሁለት ወራትን ያስቆጠረው የዩክሬኑ ጦርነት ሶሪያን ጨምሮ በዓለም ዙሪያ ከፍተኛ የሆነ የሰብአዊ እርዳታ ቀውስን አስከትሏል። ከፍተኛ የሆነ የሰብአዊ እርዳታ ድጋፍን የምትሻው ሶሪያን በዓለም አቀፉ የምግብ ዋጋ መጨመር አደጋ ተጋርጦባታል። የተባበሩት መንግስታት ድርጅት የምግብ እርዳታ ተቋምና ሌሎች የረድኤት ድርጅቶችም እየጨመረ የመጣውን ዋጋ ለመቋቋም ሲሉ የሚያደርጉትን እርዳታ እንደሚቀንሱ አስታውቀዋል። ይህ ዜና የተሰማው በሶሪያ በየዓመቱ የሚካሄደውና ከጊዜ ወደ ጊዜ የእርዳታ ድጋፉ እየቀነሰ ከመጣው የለጋሾች ስብሰባ በፊት ነው። ዓለም ወደ ሌሎች ግጭቶች ፊቱን ሲያዞር ሶሪያ ሌላ የተዘነጋች ቀውስ ሆናለች ሲሉ የመንግስታቱ ድርጅት የሰብአዊ ጉዳዮች ዋና ጸሐፊ ጆይስ ሱያ ከሳምንት በፊት ያስታወቁ ሲሆን በሰሜን ምዕራብ ሶሪያ 4.1 ሚሊዮን ህዝብ እርዳታ እንደሚሻም አስታውቀዋል። ብዙዎች ይሄ ሁኔታ በመጪው ሐምሌ ሩሲያ ወደ ሶሪያ የሚገባ ረድኤት በሙሉ በሩሲያ ደጋፊ ሀገራት በኩል እንዲያርፍ ልታደርግ ስለምትችል ቀውሱ ሊባባስ ይችላል ሲሉ ይሰጋሉ። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው ከአሜሪካ ድምጽ ዋሽንግተን ዲሲ ነው። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ በዛሬው ዕለት በዓለም አቀፍ ምጣኔ ሀብት ላይ ከፍተኛ ተጽዕኖ ከሚያሳርፉት ከቡድን 7 አባል ሀገራት ጋር ይወያያሉ። የብሪታንያ፣ ካናዳ፣ ፈረንሳይ፣ ጃፓን፣ ጣሊያን፣ ጀርመንና ዩናይትድ ስቴትስ መሪዎች በዚህ ዓመት በየካቲት ወር ዩክሬን ወደ ጦርነት ከገባች በኋላ ድጋፋቸውን ሲያሳዩ ቆይቷል። ከዚህ በተጨማሪም ሀገራቱ በቢሊዮን ዶላሮችንም ወደ ዩክሬን በመላክ ወታደራዊ ድጋፋቸውን አሳይተዋል። ዛሬ በሚካሄደው የአባል ሀገራቱ ስብሰባም ሩሲያ ሶቪየት ህብረት ናዚ ጀርመንን ያሸነፈችበትን 77ኛውን የድል በዓልን ለማክበር በዋዜማው ላይ በምትገኝበት ነው። ይህ የድል በዓል በመላው ሩሲያ በየአመቱ በከፍተኛ ወታደራዊ ትዕይንት ይከበራል። ይህን ተከትሎም የዩክሬን ባለስልጣናት ሩሲያ ነገ ሰኞ የድል በዓሏን አክብራ ስታበቃ ከባድ የቦምብ ጥቃት ልታደርስ ትችላለች ሲሉ አስጠንቅቀዋል። ትላንት ማምሻውን ዘለንስኪ በካርኪቭ በሚገኘው የዝነኛው ገጣሚና ፈላስፋ ሪሆሪ ስኮቮሮዳስም የተሰየመውን ሙዚየም ላይ ሩሲያ ያደረሰችውን ጥቃት አውግዘዋል። የዩክሬን ባለስልጣናት ሰኞ ዕለት ሩሲያ በምስራቃዊ ዩክሬን ውስጥ በሚገኝ አንድ ትምህርት ቤት ላይ በፈጸመችው ጥቃት 60 ሰዎች መገደላቸውን ገልጸዋል። በቦታው ሌሎች 30 ሰዎችን ማዳን የተቻለ ሲሆን ተጨማሪ 2 አስክሬኖች ተገኝተዋል። በኪየቭ የምትገኘው የአሜሪካ ድምጽ ዘጋቢ አና ቼንኮቫ በማሪፖል የብረት ፋብሪካ ተከበው የነበሩ ሁሉም ሴቶች፣ ህጻናትና አዛውንቶች ቦታውን ለቀው መሄዳቸውን ዘግባለች። ይሁን እንጂ የነፍስ አድን ጥረቱን ከዓለም አቀፍ የቀይ መስቀል ድርጅት ጋር በመሆን እየመራ የሚገኘው የተባበሩት መንግስታት ድርጅት እስካሁን ድረስ የተልእኮውን ማብቃት አላረጋገጠም። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ዛሬ በድንገተኛ ጉብኝት ዩክሬን ገብተዋል። ቀዳማዊት እመቤቷ ከዩክሬን ቀዳማዊት እመቤት ኦሌና ዘለንስኪ ጋር ከሩሲያ ቦምብ ጣይ አውሮፕላኖች ጥቃት በመጠለያነት እያገለገለ በሚገኝ አንድ ትምህርት ቤት ውስጥ ተገናኝተዋል። ጂል ባይደን የስሎቫክና የዩክሬን ድንበር ተሻግረው በደቡብ ምዕራብ ዩክሬን ከተማ ኡዞርድ ተገኝተዋል። የ44 ዓመቷ የዘለንስኪ ባለቤት ቀዳማዊት እመቤት ኦሌና ጦርነቱ ከተጀመረ አንስቶ ላለፉት 10 ሳምንታት ከሁለት ልጆቻቸው ጋር በተጠለሉበት ትምህርት ቤት ውስጥ በመገኘት ነው ጂል የጎበኙዋቸው። በሌላ የተያያዘ ዜና በምስራቃዊ ዩክሬን ሩሲያ በፈጸመችው የቦምብ ጥቃት በትምህርት ቤት ውስጥ ተጠልለው የነበሩ 90 ሰዎች ሞተው ሊሆን እንደሚችል ተፈርቷል። ከፍተኛ የሆነ ጦርነት እየተካሄደ ባለበት የሉሃንስክ አውራጃ አስተዳዳሪ ከቢልሆርቪስካ 30 ሰዎችን ማዳን ቢቻልም ሌሎቹ ትምህርት ቤቶች ግን ሙሉ ለሙሉ ከባድ ጉዳት ደርሶባቸው ሊሆን እንደሚችልም ጠቁመዋል። በመጨረሻም ጆን ሊ የሆንግ ኮንግ መሪ ሆኖ ተመረጡ። በሆንግ ኮንግ በተካሄደው ምርጫ ጆን ሊ 99% የቤጂንግ ምርጫ ኮሚቴን ድምጽን በማግኘት ተመርጠዋል። ዛሬ ጧት በተካሄደው ምርጫም ጆን ሊ በ1416 ድምጽ የተመረጡ ሲሆን ይህም ለማሸነፍ ከሚያስፈልጋቸው ድምጽ በ751 የላቀ ነው። በምርጫው ውስጥ ብቸኛ ተወዳዳሪ የነበሩት ጆን ሊ በተለይም ባለፈው ወር ላይ የቤጂንግን ይሁንታ ማግኘታቸው ከተረጋገጠ በኋላ ማሸነፋቸው የታወቀ ነበር። ሊ ካሁኗ መሪ ኬሪ ላም እንደ አውሮፓውያን አቆጣጠር በመጪው ሐምሌ 1/2022 ዓ.ም ስልጣን ይረከባሉ። አድማጮች፣ ለምሽቱ ያዝደላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። አደን ገረመው ከዋሽንግተን ዲሲ።
ያደመጣችሁ ያላችሁት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈውን የእሁድ ሚያዝያ 30 ፕሮግራማችንን ነው። ከአየር ሞገድ አድራሻችን ተጨማሪ በዌብሳይታችን ላይም ታገኙናላችሁ። የፕሬስ ነጻነት ቀዳሚው የምሽቱ ቅንብራችን ርዕስ ይሆናል። ሌላው የምሽቱ ዝግጅታችን ደግሞ
ድብልቅ ስሜት ነው የሚሰጥ። በአንድ በኩል ልክ ስራውን ያገኘ ህለት የሚሰማ ስሜት ነው የሚሰማ። የዛሬ 37 ዓመት ማለት ነው ከእድሜህ ብዙውን ያሳለፍክበት መስሪያ ቤት፣ ክፉ ደጉን የተማርክበት፣ ወዳጆች ያፈራህበት፣ ሰዎች ያደነቅክበት፣ ከኢትዮጵያ አድማጮቻችን ጋር ቁርኝት ያረክበት፣ በፍቅር የወደክበት መስሪያ ቤት ነው።
የበርካታ ዓመታት የስራ ባልደረባችን ትዝታ በላቸውን ድምፅ ነው የሰማችሁት። ላለፉት 2 ዓመታት ግድም የክፍሉ ኃላፊ ጭምር በመሆን አገልግላለች። ከ37 ዓመታት አገልግሎት በኋላ በመጨረሻው የስራ ቀኗ በነበረን ቆይታ ስለ ጋዜጠኝነት ሙያና ስለ ህይወት መንገዷ አወያይተናታል። ቆየት ብሎ ይቀርባል። አሁን ወደ ቀዳሚው ዝግጅት እንለፍ። በኢትዮጵያ በጋዜጠኞች ላይ የሚፈጸም የዘፈቀደ እስርና በአግባቡ የፍርድ ሂደት አለማግኘት ከአራት ዓመታት በፊት በሀገሪቱ መሻሻል አሳይቶ የነበረውን የፕሬስ ነጻነት ዳግም እንዲያሽቆለቁል እንዳደረገው በዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም በሲፒጄ የአፍሪካ ፕሮግራም አስተባባሪ አንጀላ ኩዊንታል ለአሜሪካ ድምፅ ተናግረዋል። ትክክለኛ መረጃን ለህዝብ የሚያደርሱ ሚዲያዎች አለመኖር ህዝቡን ለሐሰተኛ መረጃዎች ያጋልጣል ሲሉም አስጠንቅቀዋል። በእነዚህና በተያያዥ ጉዳዮች ዙሪያ ከአንጀላ ኩዊንታል ጋር ቆይታ ያደረገችው ስመኝሽ የቆየነች ቀጥሎ ይቀርባል።
After Prime Minister Abiy Ahmed came to power in 2008,
እንደ አውሮፓና ቆጣጥር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያ ሚዲያ ብዙ የተስፋ ጭላንጭሎች ነበሩ። ጋዜጠኞች ከስር ተለቀው በውጪ ሰሩ የነበሩ ሚዲያዎችና ጋዜጠኞች ወደ ሀገር መመለስ ችለውና አንዳንድ አፋኝ ህጎችን የማሻሻል ጥረቶች ተደርገው ነበር። ከአራት አመት በኋላ ግን ይሄ መሻሻል በከፍተኛ ሁኔታ ሽቆልቆሎ እርሶ የሚሰሩበት ተቋም ኢትዮጵያ በአፍሪካ ሶስተኛ ደረጃ አሳሪ መሆኗን የሚገልጽ ሪፖርት አውጥቷል። አሁን የኢትዮጵያ ሚዲያ የሚገኝበትን ሁኔታ በአጠቃላይ እንዴት ይገልጹታል?
What we saw was an increase in the number of journalists jailed in Ethiopia once the state of emergency
ያስተዋልነው ነገር በኢትዮጵያ ያስቸኳይ ጊዜ አዋጅ ከታወጀ በኋላ የሚታሰሩ ጋዜጠኞች ቁጥር መጨመሩ ነው። በእርግጥ ያስቸኳይ ጊዜ አዋጁ ከተነሳ በኋላ ብዙዎቹ ጋዜጠኞች ተፈተዋል። በአሁኑ ወቅት የሚያሳስቡን በእስር የቀሩ ለኦሮሚያ የዜና ተስስር ተቋም የሚሰሩ ሁለት ጋዜጠኞች ናቸው። እስከ ሞት ቅጣት የሚያደርስ ከፍተኛ ክስ ነው የቀረበባቸው። እኛ የምንጠይቀው የክስ ውድቅ ተደርጎ እንዲፈቱ ነው። ሆነም ሌሎች ታስረው የነበሩ ጋዜጠኞች ተፈቷል ማለት ለእነሱ ሁሉ ነገር አብቅቷል ማለት አይደለም። ምክንያቱም አንዳንዶቹ አሁንም ክሳቸው አልተነሳም። ስለዚህ የኢትዮጵያ መንግስትን የምንጠይቀው ክሳቸውን ውድቅ እንዲያደርግ ነው።
Moving to Eritrea, CPJ named the country as
ወደ ኤርትራ ሄድና ኤርትራ በዓለም ላይ ከፍተኛ ቅድመ ምርመራ ከሚደረግባቸው አገሮች የመጀመሪያው እንደሆነችና ከሰሃራ በታች ባሉ የአፍሪካ ሀገራት ደግሞ ጋዜጠኞችን በማሰር ቀዳሚው እንደሆነች የሲፒጂ ሪፖርት ያሳያል። ሰዎች በመንድነው መረጃ የሚያገኙት?
When we talk about the most censored people in Eritrea,
ቅድመ ምርመራ የሚደረግበት ሀገር የሚለውን አስቀድመን ስናይ እንደሚታወቀው ኤርትራውያን ያን ያህል የተስፋፋ ሚዲያ የላቸውም። ያላቸው የመንግስት መገናኛ ብዙሃን ነው። የኢንተርኔት ስርጭቱ ራሱ ጥሩ የሚባል አይደለም። ስለዚህ ገለልተኛ ሚዲያ ማግኘት በጣም አስቸጋሪ ነው። በርግጥ በውጭ ሀገር ለሚኖሩት የተለየ ሁኔታ ነው ያለው። የተወሰነ ገለልተኛ ሚዲያዎች ከውጭ ሆነው ወደ ኤርትራ ለማሰራጨት ይሞክራሉ። ግን ያለ መታደል ሆኖ የሚገባውና የሚወጣው መረጃ እጅግ የተገደበ ነው።
I'm going to move you back to Ethiopia. Can you tell us about the
ወደ ኢትዮጵያ መለስ እንበልና በኢትዮጵያ ጋዜጠኞች ላይ ስለሚፈጸም የዘፈቀደ እስርና ተገቢውን ፍርድ ያለ ማግኘት ሁኔታ እናንሳ። ይሄ ምን ያክል አሳሳቢ ነው?
Yeah, so that's really been a big concern for CPJ.
ለCPJ ትልቁና አሳሳቢ የሆነው ነገር ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትዕዛዝ የሚታሰሩ መሆናቸው ነው። ይህንን ባለፉት 18 ወራት ውስጥ በተደጋጋሚ ያየነው ነገር ሲሆን በተለይም ግጭቱ ከተጀመረ ወዲህ በርካታ ጋዜጠኞች ይያዛሉ፣ ይታሰራሉ፣ ግን ፍርድ ቤት አይቀርቡም። ፍርድ ቤትም ለምሳሌ በዋስ እንዲፈቱ ትዕዛዝ ከሰጠ በኋላ ፖሊስ አይፈጽምም። ይሄ በጣም አሳሳቢ ነገር ነው። ዓለም አቀፍ ሕጉ ማንኛውም ሰው ተገቢውን ፍትህ እንዲያገኝ አግባብነት ያለው የፍርድ ሂደት ውስጥ ሊያልፍ ይገባል ይላል። ይሄ በኢትዮጵያ እየታየ አይደለም።
እንግዲህ
ቀደም ሲል በነበረው ሁኔታ ጋዜጠኞች የሚፈሩት ከመንግስት የሚደርሰውን ጥቃትና አፋኝ ህጎች ነበር። አሁን ግን ጋዜጠኞች ካልታወቁ ቡድኖችም ጥቃት ይደርስባቸዋል። በተለያዩ አካባቢዎች ያሉ ታጣቂዎች ግለሰቦች ጋዜጠኞችን ያስፈራራሉ። ስለዚህ ሁኔታ ምን ይላሉ? በተለይም መረጃ የማግኘት መብት ላይ ምን ያክል ተጽዕኖ ያሳደረ ነው?
Well, again, it is of great concern, and what we have seen, particularly on the online space,
ይሄ ራሱ በጣም አሳሳቢ ነው። በተለይ ደግሞ እንዲህ አይነቱ ነገር በዲጂታል ሚዲያው ላይ ይታያል። በበይነ መረብ ላይ ጋዜጠኞች ክትትል፣ ጥቃትና ማሰቃየት እየደረሰባቸው ነው። ይሄ ደግሞ ጋዜጠኞች ራሳቸው ላይ ቅድመ ምርመራ እንዲያደርጉ፣ አንዳንዴም ደግሞ ጥቃቱን በመፍራት ሙያቸውን ሙሉ ለሙሉ ጥለው እንዲወጡ እያደረጋቸው ነው። ከሁሉም አቅጣጫ ጥቃት እየደረሰባቸው ወጥተው መስራት አይችሉም። ይሄ የተቀነባበረ ነገር ነው። አንድ ሰው ብቻውን አይደለም ጋዜጠኛ በሰራው ነገር ስላልተደሰተ የሚያስፈራራው የተቀነባበረ ነገር ነው። ሴት ጋዜጠኞች ላይ ሳይቀር ክትትል የሚያደርጉና የሚያጠቁ ቡድኖች አሉ።
ኢትዮጵያ አሁን ከፍተኛ በሆነ የፖለቲካ ለመረጋጋት ግጭቶች የኢኮኖሚ መዋዠቅ ውስጥ ነው ያለችው። ተደራራቢ ችግሮች በብዛት አሉ። በዚህ ሁኔታ ውስጥ ጋዜጠኞች ኃላፊነታቸው መወጣት እንዲችሉ ምን ማድረግ አለባቸው? የኢትዮጵያ መንግስትም ሆነ የኤርትራ መንግስት የሚዲያ ነጻነትን ማረጋጋት የሚችሉት እንዴት ነው?
The important thing is to understand that a diversity of media is actually key to
ትልቁ ነገር ብዝሃነት ያለው ሚዲያ የዜጎችን መብት ለማስከበር አስፈላጊ መሆኑን መረዳት ነው። መገናኛ ብዙሃንን ለመቆጣጠር መሞከር ሆን ተብሎም ይሁን ባለማወቅ ለሚሰራጭ ሐሰተኛ መረጃ ያጋልጣል። ስነ ምግባር ያላቸውና የተረጋገጠ ትክክለኛ ዘገባ የሚሰሩ ተአማኒነት ያላቸው መገናኛ ብዙሃንና ጋዜጠኞችን እንዲሰሩ መፍቀድ ለሁሉም አሸናፊነት ነው። ቅድመ ምርመራ ማካሄድና አንድ አይነት ድምጽ ብቻ ከአንድ አይነት ምንጭ እንዲኖር ማድረግ፣ በተለይም መንግስት ሁሉም የእሱን ትርክት ብቻ እንዲያሰሙ ሲፈልግ ያ ኢትዮጵያ ራሷ ከተቀበለቻቸው ዓለም አቀፍ ድንጋጌዎች ጋር አይሄድም። ስለዚህ ብዝሃነት ያለው ሚዲያ እንዲኖር በመፍቀድ ዜጎች በህይወታቸው አስፈላጊ የሆኑ ውሳኔዎችን መወሰን የሚያስችላቸው መረጃዎችን እንዲያገኙ ሊደረግ ይገባል።
በአሁኑ ወቅት ኢትዮጵያና ኤርትራ ውስጥ ምን ያክል ጋዜጠኞች በእስር ይገኛሉ?
According to our information in Eritrea, which is the worst.
ባለን መረጃ መሰረት ከሰሃራ በታች ካሉ የአፍሪካ ሀገራት አንደኛ አሳሪ በሆነችው ኤርትራ በአሁኑ ወቅት 16 ጋዜጠኞች በእስር ላይ ይገኛሉ። ከነዚህ ውስጥ የተወሰኑት ምናልባት ተገለው ይሆናል። በእርግጠኝነት ማወቅ አንችልም። ምክንያቱም ቀደም እንዳልኩት ከፍተኛ የሆነ ቅድመ ምርመራ ይካሄዳል። ነገር ግን ወደፊት መንግስትን ተጠያቂ ለማድረግ በዝርዝር ይዘናቸዋል። አብዛኞቹ እንደ አውሮፓውያን አቆጣጠር ከ2001 ዓመተ ምህረት ጀምሮ ኤርትራ ገለልተኛ መገናኛ ብዙሃንን ማፈራረስ ከጀመረችበት ጊዜ አንስቶ ለ21 ዓመታት ማለት ነው በእስር ላይ ያሉ ናቸው። በዘፈቀደ ስለሚታሰሩ ጋዜጠኞች ስናነሳ ኤርትራ ትክክለኛው ምሳሌ ናት። ምንም አይነት የፍርድ ሂደት ያላገኙ ጋዜጠኞች አሉ። ወደ ኢትዮጵያ ስንመጣ ደግሞ በታሳስ ወር በነበረን ቁጥር 15 ጋዜጠኞች ታስረው እንደነበር ይታያል። ያ በራሱ በጣም ትልቅ ችግር ነው። ነገር ግን አብዛኞቹ አሁን ተፈተው ቢያንስ 2 ጋዜጠኞች በእስር እንዳሉ ነው ያለን መረጃ የሚያሳየው።
Thank you so much, Angela.
አንጀላ ኪንታል የሲፒጄ የአፍሪካ ፕሮግራም አስተባባሪ በኢትዮጵያና በኤርትራ ስላለው የሚዲያ ሁኔታ ለመወያየት አብረውን ስለቆዩ በጣም እናመሰግናለን።
Thank you so much.
እኔም አመሰግናለሁ።
ከዚሁ የሚዲያ ርዕሰ ጉዳይ ጋር ወደሚያያዝ ሌላ ዘገባ እንወሰዳችሁ። ባሳለፍነው ሳምንት ውስጥ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀንን አስመልክቶ ያነጋገርናቸው የሚዲያ ባለሙያዎችም መንግስት ጋዜጠኞችን ለችግሮች የመፍትሄ አካል ማድረግ እንጂ ማሰር እንደሌለበት ጠቅሰው በተለይ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ሆን ተብሎም ይሁን ባለማወቅ የሚሰራጩ ሐሰተኛ መረጃዎች መጨመር ሊታሰብበት እንደሚገባ ተናግረዋል። እነዚህን ጉዳዮች መነሻ በማድረግ ስመኝሽ የቆየ ሌላ ባለሙያ ጋብዛለች። እንግዳችን ዶክተር ዘነበ በየነ ይባላሉ። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ናቸው።
እንግዲህ የኢትዮጵያ ሚዲያ ለረጅም ጊዜ በተለያዩ ጫናዎች ውስጥ ነው የኖረው። በ2018 በፈረንጆቹ አቆጣጠር ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በተደረጉ ለውጦች በእስር ላይ የነበሩ ሁሉም ጋዜጠኞች ተፈተው የተሰደዱ ሚዲያዎች እና ጋዜጠኞች ወደ ሀገር እንዲመለሱ መሆን ችለው ነበረ። አፋኝ ህጎችም አንዳንድ ለውጦች እንዲደረጉባቸው መደረግ ችለው ነበርና ያ ጊዜ ኢትዮጵያ ውስጥ እንደ ትልቅ ምሳሌ መጠቀስ ችሎ ነበር። በዚህ አመት ግን ኮሚቴ ቱ ፕሮቴክት ጆርናሊስት የተባለው በጋዜጠኞች ዙሪያ የሚሰራው ዓለም አቀፍ ተቋም አሁን መጨረሻ ላይ ባወጣው ሪፖርት ነገሮች በፍጥነት ወደ ኋላ መመለሳቸውን፣ ጋዜጠኞችም ለስር መዳረጋቸውን፣ አንዳንድ አካባቢዎች ሄዶ መዘገብ እንዳይችሉ መደረጋቸውን ጠቅሶ ኢትዮጵያ በአፍሪካ 3ኛ አሳሪ አገር ናት ሲል ሪፖርት አውጥቷልና ይህንን የኢትዮጵያ ሚዲያ ውጣ ውረድ አህመድ እንዴት ያውታል?
በጣም አመሰግናለሁ። የተባሉትን ሪፖርቶች ከዛም በዘለለ በአንዳንድ ዓለም አቀፍ ድርጅቶች ይህን በተመለከተ የተጻፉትን የወጡትን ሪፖርቶች ለመመልከት ሞክሬያለሁ እና በመጀመሪያ ደረጃ ሁለት ነገር መረዳት ያለብን ይመስለኛል። ኢትዮጵያ ውስጥ ያለው ሁኔታ በምን አይነት ሁኔታ እየተለዋወጠ ነው ያለው? በዚህ ለውጥ ውስጥ ሚዲያ ወይም መገናኛ ብዙሃን ሚናቸው ምንድን ነው? ሆነ አይደለም። ራችን ላይ ትራዲሽናል ሚዲያውን ብቻ ሳይሆን ሶሻል ሚዲያውንም አብረን ማካተት ያለብን ይመስለኛል። ምክንያቱም እሱም ችግር እየፈጠረ ጫና እየፈጠረ ስለሆነ አንዱ ይሄ ነው። ሁለተኛው ምንድን ነው? ይህ ዓለም አቀፍ ድርጅቶች የሚያወጧቸው ሪፖርቶች፣ መግለጫዎች መሬት ላይ ያለውን ነባራዊ ሁኔታ ባገናዘበ ሁኔታ ነው ወይስ በአይዲያል የሆነ ስታንዳርድ አውጥተው በዛ ሀገሮችን በመመዘን በማወዳደር የሚወጡ ነገሮች ናቸው? ይህንም ብሎ ማየት የሚገባ ይመስለኛል። ጋዜጠኞች እየታሰሩ ነው። የሚዲያ ነጻነት ጠቅላይ ሚኒስትር አብይ ከመጡ ጊዜ ጀምሮ በመጡበት ወቅትና አሁን ያለው ሁኔታ ነገሮች የቀንና የጨለማ ያህል ለውጥ አላቸው የሚሉ ነገሮች ይስተዋላሉ። ይሄ አሳዛኝ ነገር ይመስለኛል። ግን እዚህ ውስጥ እንድንገባ ያስገደዱ ነገሮች ምንድን ናቸው? እነዚህ የውጭ ድርጅቶች በሚያወጧቸው ሪፖርቶች ብቻ ነው የሀገራችንን ሚዲያ እንገመግም የሚገባው ወይስ በውስጣቸው ሚዲያዎቹ ራሳቸው በሚያወጧቸው በማህበሮቻቸው አማካኝነት የሚያደርጉት ትንተና ኢቫሉዌሽን ጭምር እሱ ላይ ተንተርዘን ነው እንደዚህ አይነት ነገር ላይ የሀገራችን ሚዲያ እንዲሆኗል፣ የመናገር ነጻነት ታፍኗል፣ ወደሚቀጥለው ደረጃ ተሸጋግሯል፣ ብርሃን አይቷል የሚለውን ነገር ልናይ የሚገባል። ከዛ አንጻር ይመስለኛል። ግን ከዚህ ጋር አብሮ መያያዝና መታየት ያለበት ነገር በመንግስት በኩል በመንግስት ኃላፊዎች በኩል ጥፋቶች በሚደረጉበት በሚሰሩበት ወቅት ሁልጊዜ ማሰርን እንደ ብቸኛ አማራጭ ልናይ ይገባናል ወይ? ወይስ ሚዲያውን እንደ አንድ ፓርትነር አይተን እንደ አንድ ስቴክሆልደር አይተን አገራችን ከገባችበት ፈተና ልንወጣ የምንችለው ሚዲያውን እንደ ማንኛውም ተቋም አስተባብረን የችግሩ አካል ሳይሆን የመፍትሄው አካል ስናደርገው እንደሆነ ሊታወቅ ይገባል። እና ያው እርግጥ ነው ሁልጊዜ የአገር ደህንነት የህዝብ ደህንነት አደጋ ላይ በሚወድቅበት ወቅት የመናገር ነጻነት የምንለው ነገር ሁለተኛ የማድረግ ነገር አለ። ይሄ በየትኛውም አገር ያየነው ነው። አሜሪካን አገር በፈረንጆቹ አቆጣጠር 2001 ቴሮሪስት አታክ ሰዓት የመጀመሪያ ያደረጉት ነገር ምንድን ነው? እነዚህ የግል የፖለቲካ ነጻነት የምንላቸውን ነገሮች ገደብ ማስያዝ ነው። እና እንደዛ አይነት ነገሮች ይደረጋሉ። ችግሮች በሚፈጠሩበት ወቅት እውነት የመናገር ነጻነት የመጀመሪያው ቪክቲም ይሆናል። ይሄ በብዙ አገሮች የተስተዋለ ነገር ነው። ግን ሌሎች ሀገሮች እዛ ችግሩ ስለገቡ እኛም እዛ ውስጥ ልንገባ ይገባል፣ ያንን እንደ መፍትሄ ልንወስደው ይገባል የሚለው አካሄድ ትክክል ላይሆን ይችላል። እና እዚህ ጋር እንደዚህ አይነት ሪፖርቶች ሲወጡ መሬት ላይ ያለውም ነገር ስንመረምር ማየት የሚገቡን ነገሮች የተለያዩ ነገሮች አሉ፣ ከላይ የጠቀስኳቸውን ጨምሮ ማለት ነው።
ከሪፖርቱም ተነስተን መሬት ያለውን ነገር አይተን ወደ የጋዜጠኞቹና የሚዲያውን ኃላፊነት በሚቀጥለው መጣበታለሁ። ግን ከመንግስት በኩል ላሉት ችግሮች እንደ መፍትሄ እየተወሰዱት ያሉት እስርም ወይም ማንገላታትም ወይም ማስፈራራቶችም በተደጋጋሚ ይታያሉ እና በመንግስት በኩል እየተወሰዱ ያሉትን እርምጃዎች እንዴት ያዋቸዋል?
አንድ ነገር ማወቅ ያለብን ነገር ምንድን ነው? የሀገር ህልውና የህዝብ ደህንነት አደጋ ላይ በሚወድቅበት ሰዓት ይሄ ህጋዊ ነው ህጋዊ አይደለም የሚለው ነገር፣ ይሄ ትክክለኛ ነው ይሄ ትክክለኛ አይደለም የሚለውን ውሳኔ እንድንወስን ያደርገናል ወይ የሚለው ራሱን የቻለ ጥያቄ ነው። ምክንያቱም አሁን መንግስት እየወሰደ ያለው እርምጃ እያደረገ ያለው ትክክለኛ ህጋዊ ነገር ነው ወይ? የሚዲያውን እድገት የሚረዳ ነው ወይ ወይስ የሚያቀጭዝ ነው ወይ ብሎ ማየት ተገቢ ነው። ትክክል ነው። ግን ከዛ በዘለለ ሁኔታ አሁን እየተደረገ ያለው ነገር ትክክል አይደለም ኦር ትክክል ነው ብሎ ለመወሰን በመጀመሪያ ደረጃ ማግኘት የሚገባን መረጃ ያለ ይመስለኛል። አንዳንዴ ምን አይነት ነገር አለ በመንግስት በኩል ቀደም እንዳልኩት ማሰር ስለምንችል መቅጣት ስለምንችል ቅጣትን እንደ ብቸኛ አማራጭ አድርጎ የመውሰድ ቴንደንሲ አለ። በየትኛውም የኢትዮጵያ የመንግስት ስርዓት ታሪኩ ስንመለከት ይሄ በጣም ኮመን የሆነ የመጣ ነገር ነው። ከዚህ በዘለለ ግን ጋዜጠኞቹን ለእስር እየዳረጋቸው ያለው ነገር ምንድን ነው? እንደዛ አይነት ጥፋትስ ቢጠፋ ለህዝብ ደህንነት ለሀገር ደህንነት ሲባል እነዚህን ጋዜጠኞች ማስተማር ከዛ በኋላ ወደ መስመር ማምጣት ነው ወይስ እንዳልኩት ቀደም እስር ስለሚቀል ብቻ ወደ እስር እንሄዳለን መቅጣት ስለሚቀል ብቻ ወደዛ እንሄዳለን የሚለው እሱን በደንብ ማየት ያለብን ይመስለኛል።
ወደ ጋዜጠኞችና ሚዲያዎች ኃላፊነት ስንመጣ ደግሞ አሁን ኢትዮጵያ ካለችበት ተደራራቢ የፖለቲካ አለመረጋጋት፣ ዘርን፣ ማንነትን፣ ሃይማኖትን መሰረት ያደረጉ ግጭቶች፣ በሰላም ወጥቶ የመግባት ስጋት አንጻር የሚዲያ ሚና ምን መሆን አለበት? ከዛ አንጻር የሚታዩት ችግሮች ምንድን ናቸው? ጋዜጠኞችስ ያለባቸውን ኃላፊነት በትክክል መወጣት ችለዋል ወይ? ኃላፊነታቸውስ ምንድን ነው?
ከኋለኛው ጥያቄ ልጀምር። ኃላፊነታቸው ምን መሆን ይገባዋል? ሀገር ባልተረጋጋችበት፣ በዚህም በዛም እሳት በሚቀጣጠልበት፣ ኢትዮጵያን ለመጣል ለማጥፋት ጠንክረው የሚሰሩ ውጭ ኃይላት ባሉበት ሰዓት ሚዲያው ምንድን ነው ሊያደርግ የሚገባው የሚለው አይ ቲንክ ትልቅ ጥያቄ ይመስለኛል። ላችንም ሁሌ አንድ የሚነሳ ነገር አለ። እስራኤል በጠላት የተከበበች ሀገር ሆና እንዴት ነው ጠላቶቿ ሊያንበረከቋት ያልቻሉት ወይም የከፍተኛ ጥቃት ሰለባ ያልሆነችው የሚለው ጥያቄ ሁሌ ሲነሳ የሚሰጠው መልስ ምንድን ነው? ሁሉም እስራኤላዊ ለሀገሩ ወታደር ነው፣ ዩኒፎርም ባይለብስም ወታደር ነው የሚባል መልስ አለ። አይ ቲንክ ይሄንን ወደ ኢትዮጵያም ልናመጣው የሚገባ ይመስለኛል። ጋዜጠኛ ሲጀምር ዜጋ ነው። እንደ ዜጋ ግዴታችን ምንድን ነው የሚለውን ነገር ልናቅ ይገባል። ጋዜጠኝነት የሚኖረው ወጥቶ መግባት የሚኖረው አገር ሰላም ስትሆን ነው። አገር ሰላም ባልተረጋገጠበት ሁኔታ እኔ የመናገር ነጻነት አለኝ እያልን ያንን ህዝብን ከህዝብ ጋር ሊያጋጭ የሚችል አሁን ጥሩ ምሳሌ ጎንደር ላይ የተፈጠረውን ነገር ተከትሎ ሶሻል ሚዲያውን ብናየው በጣም በሚያሳዝን ሁኔታ መርዝ የተሞላ ጥላቻን የሚሰብክ የህዝብ አንድነትን አብሮ የመኖርን ታሪክ ይሄ ሶሻል ፋብሪክ የምንለውንም ነገር በጣም የሚጎዳ የሀገርንም ደህንነት ህልውን አደጋ ላይ ሊጥል የሚችል ነገር ነው እየተደረገ የምናየው የምናነበው የተለያየ ሶሻል ሚዲያ ላይ። በጣም በሚያሳዝን ሁኔታ ልክ በህብረተሰብ ውስጥ የሚፈጠርን ግጭት እንደ እግር ኳስ ጨዋታ እያየ ነው ይሄ ያሸነፈ ይሄ የመራ ነው የምንል ሁላ ይመስለኛል። ይሄ በጣም ያሳዝናል። አንድ ኃላፊነት ከሚሰማው ዜጋ ጋዜጠኝነት ትልቅ ኃላፊነት ነው። በነገራችን ላይ በጣም ትልቅ ኃላፊነት፣ ምክንያቱም በጋዜጠኝነት አማካኝነት አገር ህብረተሰብ ጠፍቷል። በጄኖሳይድ አማካኝነት አገር ድኗል። እነ ደቡብ አፍሪካን ምሳሌ መውሰድ ይቻላል። እና ጋዜጠኝነት የምንለው ትልቅ እንደ ተቋም ብቻ ሳይሆን እንደ ኃላፊነት እንደ ሙያዊ ኃላፊነት ትልቅ ነው። ያንን እንቶ እንደ አንድ ዜጋ እያንዳንዳችን ትልቅ ኃላፊነት አለብን። ዛሬ እኔና አንቺ የምንነጋገረው ምናልባት አገር የከፋ ሁኔታ ላይ ስላልደረሰች ሊሆን ይችላል። ነገ ይህንንም እድል ላናገኝ እንችላለን። ዛሬ ስለ ኑሮ ውድነት እናወራለን። ይሄ አገር ሲኖር ነው። እነዚህ ነገሮችን በሙሉ ባገናዘበ መልኩ እያንዳንዱ ዜጋ አገሩ ደህንነቷን የምታረጋግጥበት፣ ሰላሟን የምታረጋግጥበት መንገድ ምን መሆን አለበት የሚለው ነገር ላይ መምከር መዘከር ይገባዋል።
ሁለት አይነት ሚዲያዎችን ነው ጋዜጠኝነት አሁን የምንለው፣ ባህላዊ ሚዲያ ቴሌቪዥን፣ ሬዲዮ ጋዜጣን የሚያጠቃልለው፣ አዲሱ ሚዲያ የምንለው ደግሞ ይሄ ዲጂታል ሚዲያውን የማህበራዊ ድህረ ገጾችን የሚያጠቃልለውን ነው። አሁን ባነሱት ምሳሌ ማህበራዊ ሚዲያዎችን አንስተዋል እና ከተወሰነ ጊዜ ወዲህ በተለይ ሰዎች ሀሳባቸውን ለመግለጽ በተቀዳሚነት የሚጠቀሙት ማህበራዊ ሚዲያውን ነው። ከቅርብ ጊዜ ወዲህ ደግሞ እንደ ዩቲዩብ የመሳሰሉት እንደ ቀዳሚ የመረጃ ማሰራጫም የመረጃ ምንጭም ተደርገው ይወሰዳሉ እና የዚህ ማህበራዊ ሚዲያ መስፋፋት በአንድ ወገን በእርግጥ ሀሳብን በነጻነት በማንሸራሸር መልኩ ትልቅ ጠቀሜታ አላቸው። ጎን ለጎን ግን ተጠያቂነት ማጣት፣ ኃላፊነት በጎደለው መልኩ ያንድን ወገን ወገንተኛ የሆነ ያንድን ድምጽ ብቻ የሚያስተጋቡ ሀሰተኛ መረጃዎች በፖለቲካውን ብቻ አይደለም፣ በማህበራዊ ህይወትም በግለሰቦች ህይወትም ውስጥ ሀሰተኛ መረጃዎች በየቀኑ የሚሰራጩበት ሚዲያዎች ሲሆኑም ይታያሉና ይሄ በኢትዮጵያ የመረጃ ፍሰትና የሚዲያ ስራ ላይ ምን አይነት ተጽዕኖ እያሳደረ ነው?
ትልቅ ቁም ነገር ያለው ጥያቄ ነው። ብዙ ምናልባትም ቀኑን ሙሉ ብንነጋገር ልንጨርሰው የማንችለው ሰፊ ቶፒክ ነው። ለምንድን ነው ማህበራዊ ሚዲያ በአሁን ሰዓት በተለያዩ አገሮች ላይ ከፍተኛ ጥቅም እየሰጠ እንዳለ ይታወቃል። ያንንም ያህል አደጋ እየጋረጠ እንደሆነ ብዙ መረጃዎች፣ ጥናቶች ያሳያሉ። ለምሳሌ ማይንማር ወይንም በፊት በርማ የምትባለው አገር በሶሻል ሚዲያ በተለይ ፌስቡክ አማካኝነት ነው ይሄ ዛሬ ጄኖሳይድ ወር ዘር ማጥፋት የምንለው ዘመቻ የተቀነባበረው። ምናልባት እየተከታተልነው ሰዎች ካለን ዛሬ የተረፉት ከዛ ጥፋት ከዛ እልቂት የተረፉት ፌስቡክ ባለቤትን በከፍተኛ ገንዘብ ከሰዋል። ኢን ቢሊየንስ። ጥያቄው በፍርድ ቤት ባሸንፈውስ ቢሊዮኖቹን ቢያገኙ ያለቀውን የሞተውን ህዝብ ህይወት ሊመልስ ይችላሉ ወይ? አይችልም። ስለዚህ ልናደርግ የሚገባው የሶሻል ሚዲያው ወይንም የቴክኖሎጂው እድገት ከኛ የመጠቀም አቅም ጋራ ምናልባትም ማኔጅ የማድረግ ሬጉሌት የማድረግ አቅም አኳያ በጣም በከፍተኛ ፍጥነት እያደገ ይመስለኛል። የኛ ፕሮፐርሊ የመጠቀም በመንግስት ደረጃ ማኔጅ የማድረግ ሬጉሌት የማድረግ አቅም በጣም በጣም የተዛባ ሆኖ ይታየኛል። ይሄም ስለሆነ ነው በሁለቱ መካከል ሚስማች ስላለ የቴክኖሎጂ እድገት በጣም ስለፈጠነ በሰዎች እንደፈለጉ በተለይ ለመጥፎ ዓላማ የሚጠቀሙበት ሰዎች በከፍተኛ ሁኔታ ዛሬ 2016 ወይም 2020 አሜሪካ ላይ የተደረጉትን ምርጫዎች ከዛ በኋላ አውሮፓ ላይ ተደርገው የነበሩ ምርጫዎችን በሙሉ እንዲዛቡ ወይም ደግሞ የተዛቡ ናቸው ብለው ሰዎች እንዲያስቡ እንዲያምኑ ያደረገው ቀደም እንዳልኩት የዚህ የሶሻል ሚዲያው አላግባብ መጠቀም ነው። እና ወደ ሀገራችን በሚመጣበት ሰዓት ደግሞ የሰዎች የአገኙትን መረጃ ትክክለኛነቱን እንኳን ሳያረጋግጡ ለሌሎች የማካፈል ምክንያቱም እኛ ፕራይመሪ የኦራል ሶሳይቲ ስለሆነ የሰማነውን ነገር ከሌላው ለሌላው ለማካፈል ያለን ፍላጎት ከፍተኛ ስለሆነ ሳናጣራ ምንጩ ምንድን ነው? ትክክል ነው ወይ? ዓላማው ምንድን ነው? በዚህ ሰዓት ይሄንን መረጃ ለመስጠት ለምንድን ነው የተፈለገው? የሚሉትን ቤዚክ የሆኑ መሰረታዊ የሆኑ ጥያቄዎችን እንኳን ሳንጠይቅ እኛም ስህተት ውስጥ ገብተን ሌሎችም ስህተት ውስጥ እንዲወድቁ ይሄንን መረጃ እናከፋፍላለን። ይሄ ደግሞ በተለይ የተዛባ መረጃ ህዝብ ዘንድ ማህበረሰብ ዘንድ ከገባ እንደ ሰደድ እሳት ነው፣ ልናቆመው አንችልም። በተለያየ የህብረተሰብ አካል የተለያዩ ሀገሮች ላይ ያየነው ነገር ይህን ነው እና እንደ ህዝብ እንደ ሀገር ምንድን ነው ልናደርግ የሚገባው? ጥቅሙን ከፍ አድርገን ጉዳቱን ማኔጅ አድርገን ይሄንን ቴክኖሎጂ ከቴክኖሎጂ ውጭ ልንሆን አንችልም። ምንም እዛ ጋር ጥያቄ የለውም። ግን ትልቁ ጥያቄ መሰረታዊ ጥያቄ የሚሆነው ምንድን ነው? በተለይ እንደኛ አይነት ህብረተሰብ ውስጥ በከፍተኛ ፈተና ውስጥ በከፍተኛ ማህበል ውስጥ እያለፍን ያለን ህዝቦች እንዴት አድርገን ነው ሶሻል ሚዲያውን የምንጠቀምበት የሚለውን ነገር አይ ቲንክ በአግባቡ ልንፈትሸው የሚገባ ይመስለኛል። ይሄ የመንግስት ብቻ ኃላፊነት ሳይሆን ሁላችንም በዚህ ጉዳይ ላይ ያገባናል የምንል ሙያዊ ግንኙነት ቅሩኝነት ያለን ሰዎች፣ ክህሎቱ ያለን ሰዎች እዚህ ላይ የራሳችንን ሚና ልንወጣ ይገባል። ምክንያቱም ህብረተሰብን አገርን የማዳን ኃላፊነት የሁላችንም ኃላፊነት ነው። ቅድም ስለ እስራኤል ያወራሁት ነገር እዚህ ጋርም አፕላይ ልናደርገው ልንጠቀምበት ልናስታውሰው የሚገባ ነገር ይመስለኛል።
ኃላፊነትን መወጣት፣ ሚዛናዊነት የመሳሰሉት ጥያቄዎች የሚያርፉት ተጠያቂ መሆን የሚችሉ ተቋማት ባለባቸው ሚዲያዎች ነው። እነዛ ላይ ጫና በበዛ ቁጥር እና እነሱ ራሳቸውን በህጉ መሰረት ለማስገዛት በሄዱበት መጠን ማህበራዊ ሚዲያ ደግሞ በሌላ በኩል ያለ ምንም ገደብ ያለ በልቅ ነገሮችን የተለያዩ መረጃዎችን ማሰራጨቱን ይቀጥላል። እና ሁለቱም ማስታረቅ የሚቻለው እንዴት ነው? አንድ ሀገር ያለበት ሚዲያን በምንገመግምበት ወቅት በዚህ ሰዓት ምኑን ነው ማየት ያለብን?
ትራዲሽናል ወይም ኮንቬንሽናል ሚዲያ የምንለው ቴሌቪዥኑን፣ ሬዲዮን፣ ጋዜጣ እነሱ መላእክት ናቸው፣ ሶሻል ሚዲያው ደግሞ ሰይጣኖች ናቸው፣ ጭራቆች ናቸው እያልና ድምዳሜ ውስጥ እንዳልደረስን ሊሰመርበት ይገባል። ሁለቱም አካባቢ መጥፎ የሚሰሩ አሉ፣ ሁለቱም አካባቢ ጥሩ የሚሰሩ አሉ። ስለዚህ ቅድም እንዳልነው መልካሞቹን በጎ ጎኖቹን ይበል የሚያሰኝ የሚያጠናክር መጥፎ የሚሰሩትን አረሞቹን የሚከታተል የሚቀጭ ምን አይነት ነገር መደረግ አለበት? ትልቁ ስርዓት ያለው እኔ አቅምም ያለው ህዝብ ጋር ይመስለኛል። ብዙ ሀገሮች ላይ እየተደረገ ያለው ምንድን ነው? በዩኒቨርሲቲም ደረጃ በከፍተኛ ሁለተኛ ደረጃ ትምህርት ቤትም አካባቢ ሚዲያ ሊትረሲ ይሰጣል። ሚዲያ ሊትረሲ የምናገኘው መረጃ ምንድን ነው? ምንጩ ማን ነው? ከበስተጀርባ ያሉት አካላት እነማን ናቸው? ቅድም እንዳልኩት ይሄ ማህበራዊውንም ሚዲያውን ወይንም ደግሞ ኮንቬንሽናል ሚዲያውንም ይመለከታል። የትኛውንም ሚዲያ ከሚዲያ የምናገኘው መረጃ በመጀመሪያ ሚዲየትድ የሆነ መረጃ ነው። በኤዲተሮቹ፣ በሪፖርተሮቹ፣ በባለቤቶቹ ፊልተር የተደረገ መረጃ ነው። ስለዚህ ይሄ መረጃ ምንድን ነው? እንዴት ነው የሚጠቅመኝ? እንዴት ነው የሚጎዳኝ? በዚህ ሰዓት እንዴት ነው የተለቀቀው? እነማን ናቸው ከበስተጀርባ ያሉት? አላማው ምንድን ነው የሚለውን ነገር ማየት ያለበት ሁልጊዜ ኦዲየንሱ ይመስለኛል። ህዝብ ጋር ነው ትልቁ ስልጣን ያለው፣ ትልቁ ኃይል ያለው።
ዶክተር ዘነበ ፕሬስ ነጻነት ቀንን አስመልክቶ ኢትዮጵያ ውስጥ ጋዜጠኝነት ያለበት ደረጃ ምን ይመስላል? በተለይ ደግሞ ኢትዮጵያ አሁን ካለችባቸው በርካታ ችግሮች፣ የፖለቲካ አለመረጋጋቶች፣ ግጭቶች እና የተለያዩ ኢኮኖሚም ችግሮች አንጻር የጋዜጠኛው ሚና ምን መሆን አለበት? ምን መምሰል አለበት? ጋዜጠኞችስ ኃላፊነታቸውን በምን መልኩ መወጣት ይችላሉ? የሚሉትን ሀሳቦች አንስተን ተወያይተናል። በተለይ ደግሞ ሙያዊ ምክሮን እና አስተያየቶን ስለሰጡን በጣም እናመሰግናለን።
እኔም አመሰግናለሁ ሊሌ።
ስመኝሽ የቆየንና እንግዶቿን እናመሰግናለን። ውድ አድማጮቻችን፣ የእሁድ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። እለቱ ዛሬ እንደ አውሮፓውያን አቆጣጠር ግንቦት ወይም ሜይ 8 በዩናይትድ ስቴትስ የእናቶች ቀን እየተከበረ ነው። በዓሉን እያከበራችሁ ያላችሁ እናቶች ሁሉ እንኳን አደረሳችሁ። በመላው ዓለም እናቶች ሁሉ ክብር ለእናንተ ይሁን እላለሁ። ወደ ቀጣዩ ቅንብር በዚህ ኬሪ አንደርውድስ ማማ ሶንግ እያለች በምታዜመው እንለፍ። በድጋሚ መልካም የእናቶች ቀን። ስለ ረጅም ሙያዊ የህይወት ጉዞ የተደረገ ሰፋ ያለ ቃለ ምልልስ ነው አሁን የሚቀርበው። ከ37 ዓመታት አገልግሎት በኋላ ባለፈው ሳምንት ነው ጡረታ የወጣችው። በአሜሪካ ድምፅ ለበርካታ ዓመታት በተለያዩ ኃላፊነቶች ካገለገለችው ባልደረባችን ትዝታ በላቸው ጋር ባደረግነው ቆይታ ስለ ጋዜጠኝነት ሙያና ስለ ህይወት መንገዷ ታወያየናለች። አሉላ ከበደ ነው ትዝታን ያወያያት። ባለፈው እሁድ በራዲዮ መጽሔት ፕሮግራማቸው በመጠኑ አስተዋውቆ በሰዓት ጥበት ምክንያት የተቋረጠውን ውይይታቸውን ሰፋ ያለ የመጀመሪያ ክፍል ዛሬ ያሰማናል። መልካም ቆይታ።
ትዝታ በአሜሪካ ድምፅ ራዲዮ ከጋዜጠኝነት እስከ ክፍል ኃላፊነት የአፍሪካ ቀንድ የሚባለው ክፍል ኃላፊነት የተሰራሽበት ዛሬ አርብ የመጨረሻው ቀንሽ ነው። እንደ ወትሮው ሁሉ ዛሬም የቀኑን ስራዎቻችንን በምናይበት ኤዲቶሪያል ላይም ተሳትፈሽ ነበር። ለመሆኑ የመጨረሻው የስራ ቀንሽ ምን ይመስላል?
ጥሩ ነው። ድብልቅ ስሜት ነው የሚሰጥ። በአንድ በኩል ልክ ስራውን ያገኘህ ዕለት የሚሰማ ስሜት ነው የሚሰማ። የዛሬ 37 ዓመት ማለት ነው። እንደዛ ነው የሚሰማ። ደስ ይላል። ምክንያቱም በጣም ብዙ ጊዜያት በአገልግሎት ዘመን አሳልፈ በጤንነት በሰላም በፍቅር ከጓደኞች መለየት እና አንተም ደግሞ እንግዲህ ቁጭ ብለህ ወደ ኋላ መመልከት ነገ ነው የሚጀምረው እሱ ማረፍ መዝናናት ማን እንዴት አደላለ አንዱ እሱ ስሜት ነው። ሌላው ስሜት ደግሞ ከእድሜህ ብዙውን ያሳለፍክበት መስሪያ ቤት ክፉ ደጉን የተማርክበት ብዙ ነገር ያየህበት እና ወዳጆች ያፈራህበት ሰዎች ያደነቅክበት ከኢትዮጵያ አድማጮቻችን ጋር ቆረኝት ያረክበት በፍቅር የወደክበት መስሪያ ቤት ነውና አሁን እሱ ሲያልቅ እንግዲህ አዲስ ምዕራፍ ነው ማለት ነው ለኔ።
በርግጥ አዲስ ምዕራፍ ነው ትዝታ። 37 ዓመት በጣም ረጅም ጊዜ ነው። የሙያ ህይወትሽ ብቻ ሳይሆን የህይወትሽም ትልቁ አካል ነውና እንዳልሽው ሰዓት ኖሮ መለስ ብለሽ ገጾችን ማገላበጥ ጀምሪ ብዙ ነገር የምታስታውሽ ይመስለኛል። ዛሬ ግን ለአድማጮችና ለተመልካቾች እናጋራለን በወፍ በረርም ቢሆን የህይወትሽን አንዳንድ ምዕራፎች የመግለጥ እድል ያገኘን ይመስለኛል። ጋዜጠኝነትን ቅድም ባልሽው ልክ ስትጀምር የተሰማሽ ስሜት ጋር እንደወሰደሽ ጋዜጠኝነትና የህይወትሽ መስመር በዚህ መልኩ የማሰብ እድል የሚኖርሽ አይመስለኝም ስትገቢበት።
ስትገባበትማ ስለተከሰተው ስለ እድሉ ነው ደስ የሚልን። ነገር ግን አንድ መስሪያ ቤት ገብቼ 37 ዓመት አገለግላለሁ ብለህ አታስብም። ግን ደግሞ ይገርምሃል ቮይስ ኦፍ አሜሪካ ለኛ ኢትዮጵያ ተወልደን እዚህ ለተማርን ሰዎች ትልቅ እድል ነው። እኔ ያላሰብኩት ነገር ነው። ምክንያቱም ጋዜጠኝነት ያጠናሁት ከሙያው ፍቅር ስለያዘኝ ነው። ነገር ግን ያ ዝግጅት ደግሞ ወደ ሀገር ለመመለስና ለመስራት ነበር። እኔ ትምህርት ስጨርስ ደግሞ የሀገሬ ሁኔታ ጥሩ አልነበረም እና ወደ ሀገር መመለስ ያኔ ሰው እንደውም በገፍ ከሀገርም የወጣበት ጊዜ ነበረ። እኔ ሲጨርስ ማለት ነው
ሁለተኛ ደረጃ ለጨረስሽ ነው ለዚህ መጣሽው?
አዎ ሁለተኛ ደረጃ ተማሪ ቤት ከጨረስኩ በኋላ እዚህ ሀገር ነው የመጣሁት እና አንድ ሁለት አመት ቆይቼ ኮሌጅ ጨርሼ ወዲያ ወዲህ ትንሽ ስንገላታ ዌትረሲንግም ምንም ከዛ ደግሞ አንድ ቦታ የፎሬን ሰርቪስ ኢንስቲትዩት የሚባል የአሜሪካ መንግስት ፒስኮሮችን እና ሌሎችን ወደ ኢትዮጵያ የሚልክበት ፕሮግራም አለ። እዛ ገብቼ አማርኛ ሳስተምር ቮይስ ኦፍ አሜሪካ ተከፈተ ተባለ። በአማርኛ ብሮድካስት የሚያረግ ሬዲዮ ጣቢያ እና እንደኔ ማን የታደላለ? ስለዚህ እዚህ ገባው ማለት ነው። እና ጥሩ አጋጣሚው ነው ማለቴ ነው ለኔ ጥሩ የሆነው።
እንዳልሽው ረጅሙን የህይወትሽ መንገድ የተጓሽበት ጊዜ በዛ ሰዓት ጀመረ። መደበኛ ስራሽም ትልቁ ይሄ እንደመሆኑ በህይወትሽም ከቀኑ አብዛኛውን ጊዜ እንደምታሳልፍበት ስራ ከቤተሰብ ጋር ከምናሳልፈው ይልቅ እዚህ ስራ ላይ የምናሳልፈው ይበልጣል። የእድሜሽን አብላጫ ጊዜ ይወስዳልና ከፍ ዝቅ የሚለውን የመውደቅ መነሳቱን ጨምሮ አንዳንድ ነገር ወደኋላ እንመለከታለን። ወደ መስክ ስራ በወስድሽ ከመስክ ብንጀምር በጋዜጠኝነት ሙያ የመስክ ስራ ትልቅ ቦታ አለው። በዚያ የሚገኘውም ልምድ አስቸጋሪም አስገራሚም የተለዩ ሁኔታዎችም ይኖራሉና ከደቡብ ኢትዮጵያ ሙርሲ፣ ደቡብ ሱዳን፣ በድርቅ ጊዜያት ለዘገባዎች ሄደሻል። በተለያዩ የኢትዮጵያ ክፍሎች የልጅነት ልምሻ ፖሊዮ ስርጭትን የሚመለከት ዘገባ ለማድረግ ተዘዋውረሻል። አስመራ ሄደሻል። እስኪ ከደቡብ ሱዳኑ እንነሳ። አስገራሚ አጋጣሚዎች የነበሩሽ ይመስለኛል።
አንድ ነገር ደግሞ ልታክል የሚገባው ጋዜጠኛ ካልክ በኋላ ሴት ጋዜጠኛ እና የዛሬና አርገውና ደግሞ ያኔ ወጣት ነበርኩ ገባ።
ከባድ ይሆናል።
ብዙም ደግሞ የህይወት ልምድ እና በአንዳንድ ነገር ላይመቹ የሚችሉበት ጊዜ ሊፈጠር ይችላል። በምቾት ደረጃ ማለት ነው። በጣም ብዙ ነገር አለ። ከዛ እንግዲህ አሁን አንተ የደቡብ ሱዳንን አነሳ። ደቡብ ሱዳን ያኔ ያው ይቀልጥ ነበረ ከሰሜን ሱዳን ጋራ። አሁንም እየተዋጉ ነው ለነገሩ። እና በኬንያ በኩል ነው አቋርጠህ ሎኮቾኪዮ የሚባል መንግስታዊ ያልሆኑ ድርጅቶች እንደው መለስ ያለች ከተማ የሰራውባት ቦታ ኬንያ ድንበር ውስጥ ይመስለኛል። በዛ ታልፍና ነው ደቡብ ሱዳን የምትሄደውና ልክ ነው ደቡብ ሱዳን ይሄድ ነው። እንዳጋጣሚ ደግሞ ልክ ደርግ ወድቆ ኢህአዴግ እንደገባ ብዙዎቹ ለኢትዮጵያ ይሰሩ የነበሩ ፓይለቶች ለነዚህ ለተባበሩት መንግስታት ድርጅት ወይንም ደግሞ ለመንግስታዊ ላልሆኑ ድርጅቶች ስለሚሰሩ በአንድ በሆነ አውሮፕላን ነው የሄድነው። ከእህል ጋር ተጭነን ማአት ኩንታል እህልና የሄድነው ኛል የተባለ ቦታ ነው። የአባይ ወንዝ የሚፈስበት ናይል የሚፈስበት አካባቢ ነውና በጣም በቃ ኋላ ይቀር ሰዎቹ ገና ጫካ ውስጥ የሚኖሩ የሚበሉትም አንዲት ድስት ነች የምትኖራቸው። እንዲህ ከቦታ ቦታ ነው የሚዘዋወሩ የነበሩትና እዛ አሁን አንድ ሳምንት ያህል ነው ያሳለፉ። እና ከባድ ጊዜ ነበር። ድንኳን ውስጥ ነው የምትሆነው። እኔ በህይወቴ እንደ እባብ የምፈራው ነገር የለም እና እባብ ሁሉ መጥቶ ድንኳኔ ስር እንዲህ በቃ ብዙ ነገር አለ። እና ያ ልምዱ ግን ጥሩ ነው። ልምዱ ጥሩ ነው። ያጠነክረሃል። ስለ ዓለምም ስለ ኑሮም ግንዛቤ እንዲኖርህ ያደርጋል።
በዛ ግጭት ውስጥ ሰዎች የሚያልፉበትን ነገር ማየቱ እንዳልሽው ለህይወት ትልቅ
በጣም ሌላ። ለምሳሌ ደቡብ ኢትዮጵያ ውስጥ ረሃብ የነበረ ጊዜ
የሙርሲ ጉዞች ነው።
አዎ፣ የሙርሲ ጉዞ ስለ ፖሊዮ ክትባት ነበረ። ምክንያቱም ሙርሲ የሚባለው ኢትዮጵያ ውስጥ ያለው ጎሳ አይከተቡም ሻይሉም የሚል እንትን አለ እና ከፖሊዮ ከታቢዎች ጋራ ነው ተከትዬ ሄድኩት። የሚገርመው ነገር አንድ ልጅ የሙርሲ ቋንቋ መናገር የሚችል አጠገቡ ካለ ከተማ አገኘንና ብዙ ከተሞች አቆራርጠን መሄድ ነው እና ልጁ ምን ይላል? ምላጭ ከተሰጣቸው ይተባበራሉ ለሁሉ ነገር። ቆይቷል ይሄ ነገር እና ምላጭ በብዛት ገዝተን ሄደን
ሰራ
ቆም ይላሉ። ብዙዎቹ ግን ለክትባቱ ይጠራጠራሉ። ሌላ ጊዜ ደግሞ ስለ ድርቅና ረሃብ ለመዘገብ ወደ ደቡብ ኢትዮጵያ ሄጃለሁ። ኮንሶ፣ የተለያዩ አካባቢዎች ሄጃለሁ እና የሚገርም ነገር ነው። ያኔ የሄድኩ ጊዜ አንድ ህጻን ልጅ 7-8 ዓመት ተርቦ ሳር ነው እየነቀለ ሲበላ፣ ዛሬ ድረስ ስለ ረሃብ ሳስብ እሱ ልጅ ነው የማስበው። እንዲህ አይነቱን እንግዲህ መረጃዎች ሰብስበህ አምጥተህ ዋናው ነገር ስላንተ ጉዞ አይደለም፣ ሰብስበህ ለአድማጮች ስታደርስ ትልቅ ስኬታማነት ነው የሚሰማ።
ከአድማጭ ጋር የሚያገናኘው ነገር ሲነሳ የአሜሪካ ድምጽ ኢትዮጵያ አድማጮች ዘንድ ይበልጡንም ከባድ ፈተና በነበረባቸው አሁንም ድረስ ከባድ ፈተና ሲኖር የተለየ ቦታ ያገኛል። እናንተ በጀመራችሁበት በደርግ ዘመነ መንግስት በጣም ተሰሚነት ነበረው፣ ትልቅ ቦታ ነበረው። በተለያየ ጊዜም ትልልቅ ቀውሶች በተፈጠሩ ጊዜ መደመጥ የሚመረጠው ሰዎች ብዙ ጊዜ የአድማጭ አስተያየት መመዘኛዎች በጥናቶች እንደምናውቀው ማረጋገጫ ሲፈልጉ የሚመጣበት ቦታ ነው። ጋዜጠኝነትን፣ እውነተኝነትን፣ የተረጋገጠ ዜና ማቅረብን በተለያዩ የስራ ኃላፊነቶችም እንደሰራ ሰው ከጋዜጠኝነት እስከ ክፍሉ ማኔጂንግ ኤዲተር ወይም ዋና አርታኢ ሆነሽ እስከ ክፍሉ ኃላፊነት ድረስ ነው የመጣሽው እና በየደረጃው ከራስሽም ስራ ያለፈ የሌሎቻችንም ጭምር የመመልከት ኃላፊነቱን የመውሰድ እድል ነበረሽና እስኪ ስለሱ እናውራ። ምንድን ነው በፈታኝ የሆኑ ስሜትን ሊነኩ የሚችሉ እንደ ቅርብ ጊዜው ያሉት ሰዎች የሚያልቁባቸው ቀውሶች ስሜትሽን እንደ ሰው ላይነካሽ አይችልም ልትታመሚ ትችያለሽ። ነገር ግን ስራሽ ከዛ እንድታልፊ ይጠይቃል። በምን አይነት ሁኔታ ውስጥ ነበር ያለፍሽው? የግልሽን ነገር ማንጸባረቅ ብትቺ።
ጋዜጠኝነት ሁነት እንደሚታሰበው ቀላል ነገርም አይደለም። የሚጠይቀው ከባዱ ነገር ስሜትህን ከአንድ ነገር ላይ ማንሳት መለየት፣ ስሜትህን መለየት ከባድ ነገር ነው። ግን ወነተኛ ጋዜጠኝነት የጋዜጠኝነት መርህ እሱ ነው የሚጠይቀው። እሱ መጠየቁን ተረድተህ ደሞ የምትከተለው መርጠው ወደው ስትማረው ነው። አረጋዋለሁ ይሄንን ነገር። ምክንያቱም ጋዜጠኝነትም ራሱ ግቡን የሚመታው አላማውን የሚያሳካው እንደዛ አርገህ ካቀረብክ ነው። ስሜትህን ከደባለክበት አንተ ባለ ጉዳዩ ከሆነ ቀላል ነገር ይመስላል። ምክንያቱም ሁሉ ጊዜ ይባላል ይሄ ነገር ይባላል፣ ሁሉም ተረድቶታል ስሜት መግባት የለበትም ንጥስ ይባላል። ነገር ግን አሁን በተለይ በዘር በቋንቋ በሃይማኖት በምን የተደራጀ ሚዲያ ባለበት ጊዜ ስሜትን ይሄንን መናገረው ይሄንን ማህበረሰብ ስለመወክለው አሁን ስለዚህ ማህበረሰብ ወጥቼ መናገር አለብኝ በሚል ሳይሆን ስለሁሉ ማህበረሰብ መናገር አለብኝ እና ማዋቂ ስለሆነ ስለሚገነዘብ ወነታውን ይረዳል እሱ ይወስናል እኔ አልወስንለትም። ይሄ ነው መሰረታዊ የጋዜጣ እና ቮይስ ኦፍ አሜሪካ ውስጥም ስንለማመድና ስንሰራ የነበረው ስንመራበት የነበረው መርህ ይሄ ነው። ሌላ ምንም ነገር የለውም። እና ለዚህም ነው በነገር ላይ በሌላ ነገር አሸንፈን አይደለም ሰው ሌላ ጋር። ይሄ እንግዲህ በጥናት የተደገፈ ነው። ቮይስ ኦፍ አሜሪካ ከሚያስጠናቸው ነገሮች የአድማጩ ስሜት ምንድነው፣ ምን ይላል፣ ምን አይነት ፕሮግራም ይወዳሉ የሚለውን በየአመቱ ጥናት ያደርጋል። የሀገር ሰላም በፈቀደ ቁጥር ኢትዮጵያ ውስጥ ብቻ ሳይሆን በአለም ዙሪያ እና ኢትዮጵያ ውስጥ ተደጋግሞ የሚመጣው ጥናት ምንድነው የሚለው የኢትዮጵያ ህዝብ የአሜሪካ ድምጽ ራዲዮን እንደ ማረጋጋጫ ነው። እነሱ አውርተዋል፣ እነሱ ብለዋል፣ ይሄ ነገር እንደዚህ አይነን ጥያቄን መልሼልህ ከሆነ ይሄ ነው ቁልፉ። በቃ
ክልሙሁንና ቀጥተኛ ነገር ማቅረብ በቂ የማይሆንበት ሁኔታ አለ ላንድ አንዶች ማለት ነው። እሱን ግጭት እንዴት ነው ያለፈው?
እሱ ግጭት የአሜሪካ ድምጽ the news may be good, the news may be bad, we will tell the truth. ዜናው ጥሩ ይሁን መጥፎ ይሁን ወነቱን ነው የምንናገረው። በዚህ አይነት አሰራር እንግዲህ ሁሉንም እንደማታስደስት ታቃል። ነገር ግን ሁሉም ደግሞ አንተን ከሰማ በኋላ የራሱን ውሳኔ እንደሚያደርግ ወይንም ደግሞ ቀጠል አርጎም የራሱን ጥናት እንደሚያደርግ ከፈለገ አንድ ሰው ማለት ነው ታቃለ። እና ትክክለኛ የሚሰራ መገናኛ ብዙሃን ውስጥ ስትሰራ ሁሉንም ሰው ማስደሰትም አትችልም አይሆንም። ስራህም አይደለም ሰዎች ለማስደሰት እኮ አይደለም አንተ ወነት ለማስተላለፍ ነው ስራ። ይሄ ነው ወነቱን ለመናገር ዋናው አለም።
የመገናኛ ብዙሃን በተለይ መደበኛ መገናኛ ብዙሃን ጣባይ እየተቀየረ ነው።
ልክን
ወደ ማህበራዊ ሚዲያዎች የሚሄዱ ዜና በቅጽበት ከቦታው ወዲያውኑ መሰማቱ ፈታኝ የሆነ ወይንም ብዙ እንዲሰራ የሚያደርገውን ያህል የተሳሳቱ መረጃዎችም የገነኑበት በኢትዮጵያ ብቻ አይደለም በአሜሪካን ሀገር የገነኑበት ይልቁንም ደግሞ ግጭት ባለበት ሁኔታ የሚያባብሱ ሁኔታዎች የሚከሰቱበት ነው። እንደው ያለፉትን ጥቂት ዓመታት ብንመለከት ዝታ አሁንም የግል ስሜትሽን እንደ ክፍል ኃላፊነትም ከዛ ቀደም ብሎ ደግሞ እንደ ማኔጂንግ ኤዲተር ያለፍሽበት ቦታ መራይ ኤዲተር እንለዋለን በአማርኛ ያለፍሽበትን መንገድ የሚፈትኑትን ማየት ፈልጋለሁ። እስኪ የኮቪድን ጊዜ እንውሰድ። ዓለምን ያሸበረ ድንገተኛ ነገር ተከሰተ። ዓለምን አጥረቀለቀ የማናውቀው ሁኔታ ነው የተፈጠረው። ጠዋት ስራ ከመጀመርሽ በፊት ከዓለም ዙሪያ የመጡትን ዜና ማሰባሰብ ታያለሽ። እንዲያውም በኮቪድ መጀመሪያ ወራት ይሄኛውን ሁለተኛው ኃላፊነትሽን ከመውሰድሽ በፊት የአርታይነቱንም ስራ ታድርጊ ነበር። ወዲያው ደግሞ በኢትዮጵያ ግጭት ተከሰተ። ዛሬ ብዙ ሺዎች ያለቁበት ጦርነት ብዙዎች ተፈናቅሉበት ግጭት ተከሰተ። በየቀኑ እንደመርዶ ምን ሰማበት ጊዜ ነበር? ምን አይነት ጠዋት ነበርሽ? ስንት ሰዓት ትነሻለሽ? እንደ አንድ ጠዋት ሽምቦ ብንመለከት።
የኔ ጠዋት እንግዲህ ከባድ ነው። የኔ ጠዋት ብዙ ጊዜ ከጠዋቱ 11 ሰዓት እንደ ኢትዮጵያ ከቆጠር ነው 11 ሰዓት ነው እኔ የምነሳው። 12 ሰዓት ነው ስራም ጀምረው ምክንያቱም እነኝን ዋይሮች የዜና ከዓለም ዙሪያ የሚመጣውን ዜና ለማሰባሰብ የአሜሪካ ድምጽ ራዲዮ ደግሞ በዓለም ዙሪያ ያሰራጫቸው ከ200 በላይ የዜና ወኪሎችም አሉ፣ ቢሮዎች አሉ። ከዛ አካባቢ የሚመጣውን በሙሉ እናያለን። ስናይ አድማጫችንን ነው ያው ምንድነው ኢትዮጵያ ኤርትራ ዳያስፖራም ይሁን አገርም ይሁን ታርጌት ኦዲየንስ ይባላሉ።
ዋናው
አድማጫችን ዋና ታቻውን በቴሌቪዥን ስለ አድማጫችን ስለ ኢትዮጵያ የመጣችውን ከኢትዮጵያ ቀጥሎ ባጎራባች ያሉ በአፍሪካ ቀንድ ያሉ አገሮችን እነዛን ነጥለን እናወጣለን። አገራችን ምን ተከሰተ ከቅርብ ጊዜ ወዲህ እግዚአብሔር ይመስገን ከ1900 ካንዳ 4-5 አመት በፊት ነው ስትሪንገሮች የተፈቀዱልን
ኢትዮጵያ ውስጥ የተለያዩ ዘጋቢዎች አገኙ።
እነሱ ጋር እንገናኛለን። እነሱም ደግሞ አስቀድሞ ይልኩልናል። እስክንድር አለ አዲስ አበባ። እስክንድር አዎ ከነዛ ያገኘውን ዘገባዎች ያስተባብርና ወደኛ ይልካል። ለዛሬ የሚሆን ምንድነው የሚለውን እንግዲህ ቁጭ ብለን ቀደም ተከተሉን እናወጣለን። አሰራራችን በዛ ነው። ከዛ እንደምታቀው ምንተነተናቸው ደግሞ አሉ። በዜና ካቀረብናቸው በኋላ መርጠን ምንተነተናቸው አበይት ምንላቸው አሉ። ከዛ ደግሞ መደበኛ ሳምንታዊ ፕሮግራሞቻችን ይዘጋጁ አሉ። እንደ አስክ ዘ ዶክተር አኪሞኒ ጠይቁ አይነቶቹ እንደዚህ አይነት ሶ እንደዛ ነው። ምናልባት እንደገና ወደ ከምሽቱ 5 ሰዓት እንደዚህ ከቤት ስትሰራ በተለይ በዚህ በኮቪድ ጊዜ ይሄ የሁሉ ሰው ልምድ ይመስለኛል። ብዙ ሰው ያማረረበትም ብዙ ሰው ደግሞ በጸጋ የተቀበለበት። ምክንያቱም ከቤት ስትሰራ ላፕታፕህም እዛ ነው፣ ሁሉ ነገር እዛ ነው። ብድግ ብለህ ደግሞ እንደገና ተጨርሰዋለሁ ብለህ ትጨርሳለህ። የሰዓት ገደብ የለውም፣ ዝም ብለህ ትሰራለህ። ቢሮም ሆነን ግን እኛ አንተ ራስህ እንደምታውቀው ለምሳሌ እዚህ ከጠዋቱ 12 ሰዓት እንደርሳለን። ምክንያቱም ኢትዮጵያና አሜሪካ መካከል ያለው የሰዓት ልዩነት እኛን ሁሉ ጊዜ ይገፋናል። በዛ ምክንያት ቀደም ብለን እዚህ እንደርሳለን። ከዚህ ደግሞ ወደ 11 ሰዓት ላይ 12 ሰዓት ላይ በአገሩ አቆጣጠር እንወጣለን። እና 8 ሰዓት አይደለም የጋዜጠኝነት የሚሰራው፣ ረጅም ሰዓት ነው የሚሰራው።
የማይከፈል ወይንም ሰዓቱ የማይታሰብ ብቻ ሳይሆን
የማይታሰብ
እቶጪ በሚፈልገው ሰዓት ሁሉ በግድ ገፍተን እንሰራለን እናመሻለን።
በጣም
ትዝታ፣ ወደ ኋላ መለስ ብለሽ ስታይ በህይወትም በስራም እንዲህ ቢሆን በዚህ መንገድ አይቼው ቢሆን ማለታችን አይቀርም። በየትኛውም ሊሆን ይችላል በስራሽም እንደው ይሄን በተለየ መንገድ አየው ነበር የምትዩ ከስራ ጋር የተገናኘ ሊሆን ይችላል፣ በህይወትሽ ኮንሰንሻቸው ካደረሻቸው ነገሮች ሊሆን ይችላል። እንዲባል አረገ ምርጥ ነበር ያን እድል ሁለተኛ ባገኝ እንዲባደርገው ነበር ትክክልም ሆኖ ብለሽ ዛሬ በዛ መንገድ የምታዩ ነገር ካለሽ ከሁለቱም ሊሆን ይችላል። ሁለተኛ የያዘሽ እንድትመልሺ ዛሬ አዲስ ስራ የምትጀምሪ ቢሆን ቀደም ሁለቱን ስሜት አንድ ቦታ አምጥተሽ ነግረሽናል። ዛሬ በስራ የመጨረሻው ቀን መሆን ቀርቶ አዲስ ስራ የምትጀምሪ ቢሆን ጋዜጠኛ ነበር መልሰሽ የምትወኙ?
አድማጮች፣ አሉላና ትዝታ የጀመሩትን ወግ የመጀመሪያ ክፍል እዚህ ላይ ቋጨን። ተከታዩን ትዝታና አሉላ በጋራ ያቀርቡት በነበረው የራዲዮ መጽሔት ፕሮግራም ይዞ ይመለሳል። ከአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት ፕሮግራማችንም በዚሁ መጠናቀቁ ነው። ነገ ሰኞ በሶስት ሰዓት በሌላ ፕሮግራም እስከምንገናኝ ቆየት ባለው የስፓይስ ግርልስ ማማ በተሰኘው ዜማ እሰናበታችኋለሁ። ያስተናገድኳችሁ ቆንጅት ታዬ ነኝ። በሰላም እደሩ።